tan waan dhiyootaan hojjan keessaa akka tokko deebiin ittiin isaaniitti muuxii irraa tuni waan guyyaa qomiitii isaanii qopheessin. Tarra tanuma nagaa keenya bula ansoora alaqee taphatuutii waldachaana sagantaa afaan Amaaraati.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
እኛ ጋ ምናልባት የሚደውሉ ሰዎች ይሄንን አገልግሎት ለማግኘት ገና ያልተመረመሩም ሊሆኑ ይችላሉ። ፍርሃት እንዲሁም ውስጣቸው ያለ ሰዎች ይዞኝ ይሆን ወይ እንዲህ አይነት ግንኙነት ነበረኝ ፖዚቲቭ ከሆነ ሰው ጋራ እንዲህ አይነት እርግጠኛ ያልሆኑባቸው ነገሮችን ይዘው ነው የሚመጡት። ወዴት ልሂድ እንዴት ላድርግ የሚል ጥያቄ ይዘው ነው የሚመጡት።
የኮቪድ-19 ደግሞ ብዙ ችግሮችን እያያዘ የመጣ በመሆኑም የመጣለያና የቤት ክራይ እርዳታ ለማግኘት የሚፈልጉ እንደዚሁ ያንን እንዲያገኙ እናደርጋለን። እንደዚሁም የምግብ እርዳታም ችግር ላለባቸው የጤናና የአእምሮ ጤና እርዳታም ለሚፈልጉ ሰዎች ምናልባት ስራቸውን ደግሞ በዚህ ምክንያት ላጡም ሰዎች ደግሞ እንዴት ብለው ስራ ማፈላለግ እንደሚችሉ ያንን ለመጠቆም እንችላለን።
የዩናይትድ ስቴትስ የሚኒያፖሊስ ከተሞቹ የምሽት እንግዶቻችን ሰብለ ደምሴና ኢሳሐቅ ቱራ ናቸው። በማህበረሰባቸው ስለሚሳተፉበት የኮቪድ-19 መረጃና አገልግሎት ያወጉናል። ከ12 ሚሊዮን በላይ ለኮቪድ-19 የተጋለጡ ሰዎች ባሉባት ከፍተኛ ፍጥነትም የተዛመተ በሚገኝባት ዩናይትድ ስቴትስ የጤና ባለስልጣናት በብርቱ ቢያስጠነቅቁ ሚሊዮኖች የተቆጠሩ አሜሪካውያን ግን የፊታችን ሐሙስ ለሚያከብሩት የምስጋና ቀን ለተሰኘው ዓመታዊ ክብረ በዓል ዘንድሮም እንደወትሯቸው በዓሉን ከቤተሰብና ከወላጆቻቸው ጋር ለማክበር በአውሮፕላን እንደሚበሩና ተሽከርካሪ ነድተውም እንደሚሄዱ ተዘግቧል። ሰዎች በሚሰበሰቡበት በዚህ ሰሞን በሽታው ይበልጥ የሚዛመት ሁኔታ እንዳይፈጥር ከፍተኛ ስጋት አሳድሯል። ለምሽቱም ከኮቪድ-19 ጋር የተያያዙ ልዩ ልዩ ቅርቦችን ይዘናል። ዛሬ አብላጫውም ዝግጅታችን በዚህ ርዕሰ ጉዳይ ዙሪያ ያተኩራል። የአዲስ አበባው መስኮት ሲከፈት ንጉሥ ያክሊሉ ከታሪክ ማስታወሻው ለምሽቱ ያሰናዳውን ያሰማናል። እሁድ ህዳር 13 2013 ዓ.ም ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ መልሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከዜናዎቹ በፊት ግን የተከበራችሁ አድማጮች፣ ትላንት ቅዳሜና ከትላንት በስቲያ አርብ በፕሮግራማችን ላይ ለተፈጠረው መዘበራረቅ ይቅርታ እንጠይቃለን። ፕሮግራሞቻችንን የምናስተላልፈው ከየቤታችን በመሆኑ ችግሩ የተፈጠረው ባጋጠመን የቴክኒክ እክል ምክንያት መሆኑን እንገልጻለን። አሁን ወደ ዕለቱ ዜናዎች እንለፍ። በኢትዮጵያ የፌደራል መንግስትና በህወሓት መካከል የተካሄደ ባለው ጦርነት የኢትዮጵያ መከላከያ ሰራዊት የበላይነቱን እያያዘና በትግራይ ክልል የሚገኙ የተለያዩ ከተሞችን መቆጣጠሩን ከኢትዮጵያ መንግስት የሚወጡ መረጃዎችን ይፋ ያደረገ የሚገኘው የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ አስታውቋል። የመረጃ ማጣሪያው ዛሬ ባወጣው መረጃ ሰራዊቱ ከአዲግራት ወደ መቀሌ በሚወስደው መንገድ ላይ የምትገኘውን እዳጋ ሐሙስ ከተማን መቆጣጠሩን ገልጿል። በዚሁ አጭር መልእክት ላይም የመከላከያ ሰራዊቱ የዘመቻው የመጨረሻ ግብ የሆነችውን መቀሌ ለመያዝ እየገሰገሰ ነው ሲል አስፍሯል። የኢትዮጵያ መንግስት ህግ የማስከበር ዘመቻ ያለ በሚጠራው በዚህ ጦርነትም ሽሬን፣ አክሱምን፣ አድዋንና አዲግራትን የኢትዮጵያ መከላከያ ሰራዊት መቆጣጠሩን ገልጿል። በሌላ በኩል የትግራይ መገናኛ ብዙሃን ኤጀንሲ አላማጣ አድዋንና ዳጋ ሐሙስን በተደረገው ውጊያ የትግራይ ልዩ ኃይል ዘገባው የቀረበው የትግራይ መከላከያ ሰራዊት በሚል ነው። የበላይነቱን እንደያዘና የኢትዮጵያ መከላከያ ሰራዊት መበታተኑን የኃይሉን ቃል አቀባይ ጠቅሶ ዜና አቀርቧል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ማምሻውን ከጽፈት ቤታቸው ባወጡት መግለጫ በትግራይ ክልል የተጀመረው ህግ የማስከበር እርምጃ ሁለተኛው ምዕራፍ ተጠናቆ ወደ ሶስተኛው ምዕራፍ መሸጋገሩን ገልጸዋል። ሰራዊቱ ወደ መቀሌ እየተጠጋ በመሆኑም የመቀሌ ከተማ ነዋሪዎች ህግ በማስከበር እርምጃው ከሰራዊቱ ጎን እንዲቆሙ ጠይቀዋል። በህግ የሚፈለጉ አካላትም በ72 ሰዓታት ውስጥ እጃቸውን እንዲሰጡ ጥሪ አቀርበዋል። በመጨረሻም ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹ ኢትዮጵያውያንን ለመመለስና ለማገዝም ሁሉም አካል የበኩሉን ድጋፍ እንዲያደርግ ጠይቀዋል። አድማጮች፣ ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። በዩናይትድ ስቴትስ 1400 የሚሆኑ የጤና ባለሙያዎች በኮቪድ-19 ምክንያት ህይወታቸው ማለፉን ዘ ጋርዲያን የተሰኘው የእንግሊዝ ጋዜጣ ከካይዘር ጋር በመተባበር ባደረጉት ጥናት ማረጋገጣቸውን አስታወቁ። ከነዚህ ውስጥ 1/3 የሚሆኑት የጤና ባለሙያዎች ነርሶች መሆናቸውም ተገልጿል። አብዛኞቹ የጤና ባለሙያዎች ከህመም ከጭንቀትና ከድካም ጋር እየታገሉ እንደሚሰሩም ተገልጿል። የጆንስ ሆፕኪንስ የኮቪድ-19 ዕለታዊ የመረጃ ማዕከል በአሁኑ ሰዓት 58 ሚሊዮን ሰዎች በኮሮና ቫይረስ መያዛቸውን አስታውቋል። በኮቪድ-19 ወረርሽኝ የተያዙ ሰዎች ቁጥር 12 ሚሊዮን በመድረሱ ዩናይትድ ስቴትስ አሁንም ቀዳሚ ሀገር ሆናለች። ህንድ በ9 ሚሊዮን ስትከተል፣ ብራዚል ደግሞ በ6 ሚሊዮን ሶስተኛ ደረጃ ላይ ትገኛለች። ስፔን በኮቪድ-19 ምክንያት ለ8 ወራት ዘግታው የነበረውን በማድሪድ የሚገኝ ጥንታዊ ገበያ መክፈቷን አስታወቀች። ነገር ግን በርከት ያሉት ዋና ዋና የአፍሪካ የገበያ ማዕከሎች አሁንም እንደተዘጉ ነው። በኢንዱስትሪ የበለጸጉና ወደ ብልጽግናው እየገቡ ያሉ የቡድን 20 ሀገሮች አመታዊ ጉባኤ በሳውዲ አረቢያ አስተናጋጅነት በትላንትናው ዕለት በኢንተርኔት ላይ ተጀመረ። ከዩናይትድ ስቴትስ ምርጫ በኋላ በእንዲህ ያሉ ስብሰባዎች ላይ እይታቸውን የቀነሱት ተሰናባቹ ፕሬዚዳንት ዶናልድ ትራምፕ ዛሬ ይገኛሉ ተብሎ እቅድ ተይዟል። ጉባኤውን በንግግር የከፈቱት የሳውዲ አረቢያው ንጉስ ሳልማን ፍትሃዊ የሆነ የኮቪድ-19 ክትባት ተደራሽነት ላይ ጥሪ አቅርበዋል። ጉባኤው አብዛኛው ያተኮረው ዓለም በኮቪድ-19 ምክንያት ከገባችበት የኢኮኖሚ ቀውስ ማገገም ስለምትችልበት ሁኔታዎች እየመከረ መሆኑ ታውቋል። አድማጮች፣ ዜናው በዚህ አበቃ።
ጤና ይስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ዳር 13 2013 ዓ.ም የራዲዮ መጽሔት ተጀመረ። በልዩ ልዩ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የተቀናበሩ ቅንብሮች ይዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በዛሬው ዝግጅታችን ይበልጡንም በኮቪድ-19 ዙሪያ እንወያያለን። ወደዚያ ከማምራታችን አስቀድመን ግን ሳምንቷን ምርጥ ግጥም እናስቀድም። ዘመን ይላል እንጂ እንደ ጊዜው መክፋት እንደ ግፉ መስፋት እንደ አገሩ ክስመት እንደ አገሬው ጥመት እንደ ሰው ጭካኔ እንደ ልቡ ፍሬ ታምር ነው መትረፍሽ ታምር ነው መኖሬ የበጎ ሰው ሐሳብ ሲካደለት ፈለት ጉድጓድ ተንሶለት ስብና ሲከበር በዚህ ምድር መኖር አያስመኝም ነበር። ምድሩ ሳር ቅጠሉ በስጋ ተሞልቶ የማለዳው ሰማይ እንዳንቀልባ ቀልጦ ታረደ ነደደ ከዘጥያው ተ ዘጥያው ረደ የሚል ዜና ብቻ አየሩን ሲሞላው ሰው በገዛ ጥላው በርግጎ ሲሸበር በዚህ ምድር መኖር አያስመኝም ነበር። አው ለጊዜውም ቢሆን ግፍ ያደነዝዛል በደል ያስተክዛል ጊዜም ጠብን ሽሮ ወደፊት ይጓዛል በልብ ሰሌዳ ላይ ኪም ይደበዝዛል በነገ ያመነ ልጁን ቀብሮ መጥቶ ሚስቱን ያስረግዛል ይቅርታና ምህረት ፍቅርና ህብረት ከግፍ ጋር ፍልሚያቸው ቢሆን የሞት ሽረት ዳገት ይወጣሉ በጥፍጣፊ አቅም የመኖር ፍላጎት ዘመን ይላል እንጂ ተገርስሶ አይወድቅም። ዘመን ይላል እንጂ በተሰኘችውና ለዝግጅታችን መክፈቻ ባደረግናት የገጣሚ በውቀቱ ስዩም ግጥም ዝግጅታችንን ጀምረናል። አሁን የመክፈቻውን ስም እናስፈጥል። Thank you. የኮቪድ-19 ጉዳይ ባለፉት ሁለት ሳምንታት ውስጥ ብቻ ከአንድም ሁለት አዳዲስ የመከላከያ ክትባቶች ይፋ ቢደረጉም እጅግ በከፍተኛ ፍጥነት በመዛመት በየዕለቱም ካሁን ቀደም ታይቶ የማያውቅ የተጋላጮች ቁጥር እየተዘገበ በመሆኑ ወዲሁም የክረምት ወራት መግቢያ ላይ መሆኑ ከፍተኛ ስጋት አሳድሯል። ስለ ኮቪድ-19 ልዩ ልዩ የመረጃ አገልግሎት በሚያቀርብ የማህበረሰብ ተቋም ውስጥ በመሳተፍ ላይ የሚገኙ የመካከለኛው ምዕራብ ዩናይትድ ስቴትስዋ የሚኒያፖሊስ ከተማና የአካባቢው ነዋሪ የሆኑ ሁለት ኢትዮጵያውያን አሜሪካውያን ጋብዘናል። አድማጮች ቀደም ብዬ እንደተቆምኩት አብላጫውም ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ይሆናል ትኩረት የሚያደርገው በማህበረሰባቸው የሚሳተፉበትን እጫውቱናል።
ጤና ይስጥልን። በሚኒሶታ የሚኖሩ ኢትዮጵያውያን ከኮቪድ-19 ጋር በተገናኘ ለሚኖራቸው ጥያቄ መረጃ ለመስጠት ወደ ተዘጋጀው የስልክ መስመር ስለደወሉ እናመሰግናለን።
ፈያን ሲኒፋተው ጅራቶ ተመጋላ ሚኒሶታ ለሚሌ ኢትዮጵያ ቲፍ ሉኩበ ኮሮና ኮቪድ ኩደሰገል ወልቀበቴ ቱሬ ቢልቢለኬኛ ኢረቲ ጋፊፊ ኦደፈኖ ላችሁፍ ሰራረ ቢልብል ከኛ ኢረቲ ዋኑ ቢልብል ተኒፍ ገለቶማ
ተና ያብልና አምኒሶታ ንዝነ በኢትዮጵያውያን አክሊ ኮቪድ 19 ሰዓትን ዝሎ መጥቶ አብሪካ ለማህል ናብዘፈሎን መስመር ስልክ ስለተደወልኩ ለምሳሌ
አብላ ይህንን እድል ስለሰጠን እጅግ አድርጌ አመሰግናለሁ። ስሜ ይስሐቅ ቱራ ይባላል። እዚህ ሀገር ነርስ ነኝ። በነርስነት ነው የምሰራው። በማህበረሰቤ ውስጥ ደግሞ ጽራርያም ቅድስት ስላሴ የጤና አገልግሎት ክፍል ውስጥ አስተባባሪ ነኝ እና ደግሞ የኮቪድ-19 ማህበረሰብ አስተባባሪዎች ውስጥም እንደዚሁ በአስተባባሪነት እየሰራው ያለሁ ነኝ። ሚኒሶታ ሀገር ግዛት ውስጥ ነው የምኖረው።
እኔም እድሉን ስለተሰጠኝ በጣም አመሰግናለሁኝ። ሰብለ ደምሴ ይባላለሁኝ። ከሚኒሶታ ነው። እኔም ከጽራርያም ቅድስት ስላሴ ቤተክርስቲያን ኮቪድ-19 ማህበረሰብ አስተባባሪ ሀትላይኑን ከሚያገለግሉት መካከል አንዷ ነኝ።
በጣም አመሰግናለሁ እንግዶቼ ሰብለ ደምሴና ይስሐቅ ቱራ። እንዳላችሁት ለየት ያለ ማህበራዊ አገልግሎት የሚሰጥበት በምትኖሩበት ከተማ ምናልባት ከዛም ሰፋ ያለ አገልግሎት ካለው ትነግሩናላችሁ። የኮቪድ ጉዳይ የሚያሳስበውን የሚያስጨንቀውን ያህል መላይ ሌለበትም ይመስላል መረዳዳቱ መኖሩን። ይልቁንም ደግሞ በመንግስት አስተዳደር የሚደገፍ ግን ማህበረሰቡ ራሱ ለገዛ ማህበረሰቡ አባላት የሚረዳበት መንገድ ነው እንደተረዳሁት እናንተ ግልጽ ታደርጉልናላችሁ። እስኪ መሰረቱን ንገሩን። ይስሐቅ ካንተን ጀምር እስኪ ንገረን። ስለዚህ አገልግሎት ምንነት፣ ምን አይነት አገልግሎቶች ይሰጣሉ፣ እንዴት ነው ሰዎች አገልግሎቱን የሚያገኙት?
እሺ፣ እንደገና አመሰግናለሁ አሉላ። እንደጠቀስከው ይህንን አገልግሎት የምንሰጠው ከሚኒሶታ የጤና ዲፓርትመንት ወይም ደግሞ በሀገራችን ልክ እንደ ጤና ሚኒስትር እንደሚባለው የሀገር ግዛታችን የጤና አገልግሎት ክፍል ጋር በቅርብም እየሰራን ያለ ነው። ይኸውም ለምሳሌ ቤተሰቦች ወይም ማህበረሰብ አባላቶቻችን የትም ቢሆኑ ሚኒሶታም ሌላም ቦታ ያሉ ሰዎች የኮቪድ-19 ምርመራ ቦታዎች በቅርባቸው ያለውን ቢፈልጉ ያንን ለመጠቆም እንችላለን። ይሄ የኮቪድ-19 ደግሞ ብዙ ችግሮችን እየያዘ እየመጣ በመሆኑም የመጠለያና የቤት ኪራይ እርዳታ ለማግኘት የሚፈልጉ እንደዚሁ ያንን እንዲያገኙ እናደርጋለን። እንደዚሁም የምግብ እርዳታም ችግር ላለባቸው፣ የጤናና የአእምሮ ጤና እርዳታም ለሚፈልጉ ሰዎች፣ ምናልባት ስራቸውን ደግሞ በዚህ ምክንያት ላጡም ሰዎች ደግሞ እንዴት ብለው ስራ ማፈላለግ እንደሚችሉ ወይም ደግሞ ከመንግስት እርዳታ ማግኘት እንደሚችሉ እና ደግሞ እዚህ ሀገር ደግሞ ኮንታክት ትሬሲንግ የሚሏቸው እንደዚህ በንክኪ ምክንያት አንዳንድ መረጃ የሚፈልጉ ሰዎች ካሉ እሱንም በሀገራችን ቋንቋዎች በአማርኛ፣ በኦሮምኛ እና በትግርኛ እንደዚሁ እንሰጣለን ማለት ነው። ይህም የኮቪድ-19 የማህበረሰብ አስተባባሪዎች በሚባሉ ከሰኞ እስከ አርብ ድረስ ከጠዋቱ 2 ሰዓት በእኛ ሀገር አቆጣጠር ኤቲኤም ማለት ነው እስከ ረፋዱ 4:30 PM ድረስ ክፍት ሆኖ የስልክ መስመራቸውን ዘርግተው እርዳታ ይሰጣሉ። ያም ቁጥር 612 254 1961 ነው ማለት ነው። ጠቅላላ ያለ ሁኔታ ነው እንጂ የተለያየ በኮቪድ ምክንያት የተያዙ ነገሮችን እነኚህ ባለሙያዎች እንግዲህ ይሰጡናል ማለት ነው።
መልካም። እስኪ እንዴት ነው የሚሰጠው ሚሊዮን ዘርዘር አድርገን እንመልከት። ሰብለ ወዳንቺ ነው የምመጣው። ይስሐቅ ካነሳው የመጨረሻው አገልግሎት በተለይ ሰዎች ለቫይረሱ ከተጋለጡ በኋላ ለኢትዮጵያ አድማጮቻችን ቀረብ እንድናደርገው ኮንታክት ትሬሲንግ የሚባለው በእንግሊዝኛው አጠራር አንድ ሰው ለቫይረሱ የተጋለጠ ሰው ይዞ ከየት ከማን ሊይዘው እንደቻለ ምናልባትም እሱ ደግሞ ለሌሎች ያስተላልፍ እንደሆን የሚታይበት ዘዴ ነው። እናንተ በምን መልኩ እንደምትረዱ እስኪ እሱን በማስረዳት ጀምሪና ቀደም በይስሐቅ የተዘረዘሩትንም ሌሎችን አገልግሎቶች በመልክ በመልኩ እናያለን። በዚህ ሰዓት ይሄን እርዳታ የሚፈልጉም ምናልባት ከግዛታችሁ ውጪ ያሉትን እንዴት ይረዳሉ እናያለን። ግን በግዛት ውስጥም ሆነው የማያውቁም ቢኖሩ እንዴት እንደሚያገኙት ምን አይነት አገልግሎትም እንዳለ እግረ መንገዱ
እሺ፣ አመሰግናለሁ። አንድ ሰው ፖዚቲቭ ሆኖ ቫይረሱ ከተገኘበት በኋላ የሀገረ ግዛቱ ጤና ጥበቃ ሲምፕተሙ ከመታየቱ በፊት 48 ሰዓት በፊት ከማጋ ግንኙነት ነበረ እንዲህ የሚል ጥያቄ ጠይቃል። እኛ ጋር ምናልባት የሚደውሉ ሰዎች ይሄንን አገልግሎት ለማግኘት ገና ያልተመረመሩም ሊሆኑ ይችላሉ። ፍርሃት እንዲሁም ውስጣቸው ያለ ሰዎች ይዞኝ ይሆን ወይ እንዲህ አይነት ግንኙነት ነበረኝ ፖዚቲቭ ከሆነ ሰው ጋራ እንዲህ አይነት እርግጠኛ ያልሆኑባቸው ነገሮችን ይዘው ነው የሚመጡት። እርግጠኛ የሆነውን ኢንፎርሜሽን እንዳልኩት MDH ይሰጣል። እኛ ጋር ሲመጡ ግን ያው ተጨማሪ ኢንፎርሜሽን ወይንም ደግሞ ወዴት ልሂድ እንዴት ላድርግ የሚል ጥያቄ ይዘው ነው የሚመጡት እና እኛ ጋር ኢንፎርሜሽኑ በሙሉ መረጃው በሙሉ የምናገኘው መረጃ ከኤምዲኤች የሚመጣ ነው። እዛ ላይ ሄደን እዛ ላይ ያለውን ኢንፎርሜሽን ብቻ ነው እኛ የምንሰጠው ማለት ነው። እንደሚታወቀው በየጊዜው እየተቀያየረ ነው ያለው የቫይረሱም ጸባይ ያለውም ሁኔታ ሁሉም ነገር እየተቀያየረ ነው ያለው እና ትላንት የምናውቀው ኢንፎርሜሽን ዛሬ ምናልባት እንደውም ትክክል ሁሉ ላይሆን የሚችልበት አይነት አጋጣሚዎች ስላሉ የዕለት ከዕለት የሆነ የሚቀያየር ነገር ስላለ እኛ ዌብሳይቱ ላይ ገብተን አክሰሱ ስላለን ገብተን ማየት የሚቻለውን ኢንፎርሜሽን አይተን እንዲህ አይነት ነው መረጃ ያለው እነሱ ጋር ተመርምራችሁ ከእነሱ ጋር ቀጥታ ግንኙነት ከኤምዲኤች ጋር ቀጥታ ግንኙነት የምታገኙበት መንገድ ቢኖር ደግሞ ጀነራል የሆነ ኢንፎርሜሽን በመስጠት ደረጃ 48 ሰዓት በፊት ከስሜቱ ከመሰማቱ በፊት ከማጋ ተገናኝታችሁ ነበር እንዲህ የሚለውን ጥያቄ ለራሳችሁ መልሱት። ግን ቀጥተኛ የሆነውን የጤና አገልግሎት ማግኘት የምትችሉት ከራሳችሁ ዶክተሮች ወይም ከራሳችሁ የሕክምና ባለሙያዎች ነው የሚለውን ነገር እኛ እንሰጣለን ማለት ነው። እኛ እንዳልኩት ከጤና ጥበቃ የምናገኘውን ኢንፎርሜሽን ነው ለሚደውሉልን ሰዎች የምንሰጠው እና ብዙ ጊዜ ጤና ጥበቃው ቀድሞ ስለሚደውል ሰው ቫይረሱ ከተገኘበት የእኛ እርዳታ በዚህ በኩል ላያስፈልግ ይችላል። ግን እርግጠኛ ካልሆኑ ተጋልጬ ሆን ወይ የሚል ፍርሃት ካላቸው እኛ ያንን ኢንፎርሜሽን ከኤምዲኤች ላይ ከምናገኘው ተነስተን እንነግራለን ማለት ነው። በዛ በኩል ነው እንግዲህ ማህበረሰቡን የምንረዳ ያለ ነው፣ በኮንታክት ትሬሲንግ ደረጃ ማለት ነው።
መንገዱ ለጠፋው ሰው እንዴት ማድረግ እንደሚችሉ ምን ማድረግ እንዳለባቸው የት መሄድ እንዳለባቸው ቀደም ብላቸው ያነሳቸዋቸው የተጠቆሙትን ዝርዝሮችን እናያለን። ሌሎች አገልግሎት እስኪ እዚህ ግድም በቀጥታ እናንተ ጋር የደወለ ሰው የሚሰማውን ድምፅ እንስማ። አሁን እኔ ቸግሮኝ ይህን ነገር ለማወቅ ፈልጌ ብደውል ሰብለ ስራ ላይ እያለሽ እንዴት እንደምታስተናግዱ ጭምር ለመስማት እንሞክረው። እዚህ ጋር ያን ድምፅ እንደምንጠቀም አስብ፣ ጊዜያችሁን ለመቆጠብ አላጠፋም። ሰብለ ጀመር ወዳደረግሽው ልመለስ እና ወደ ይስሐቅ ሄዳለው። እንግዲህ በዚህ መልኩ ሰዎች ጥያቄያቸውን ሲያቀርቡ ለጥያቄው ተገቢ የሆነ መልስ ትሰጣላችሁ፣ መንገድ ትጠቁሟቸዋላችሁ። ምናልባትም እንደው የሚሄዱበት ጠፍቷቸው ምን ማድረግ ይችላለው የሚሉበት ሁኔታም ካሉ ጊዜው በህመም ብቻ ሳይሆን በዚህ ወረርሽኝ ሳቢያ ስራ የማጣት ከኑሯቸውም የመፈናቀል ሁኔታ የሚመጣበት በስፋት እየታየ ነው እና በዚህ ረገድ ምን እንደሚደረግ እስኪ እንመልከት። ለምሳሌ አንድ ሰው ከስራው ቀድሞ ስራውን አጥቶ ቢሆን በዚህ ሳቢያ እሱ የሚሰራበት ስራ ቦታ የሰራተኞች ቀነሳ አድርጎ ቢሆን የግል መጠነኛ የንግድ እንቅስቃሴ ሆኖ ወይም ያናጥቶ ቢሆን ስራውን ያጣ ሰው ከየት ይጀምራል? በቀጥታ ቢደውልልሽ ምን አይነት መረጃዎች ናቸው የሚያገኛቸው?
በእውነት ትልቁ ችግር ብለን አሁን በአሁን ሰዓት ከሚታሰቡት ነገሮች አንዱ ያው የስራ ጉዳይ ነው። በጣም ብዙ ሰዎች ከፍርሃት ጀምሮ ስራ የመግባት ፍርሃት ጀምሮ ስራ የለቀቁ ብዙ ሰዎች እናውቃለን። ከመታመምም ካለውም ሁኔታ አንጻር ደግሞ መስሪያ ቤቶቻቸውም ሰው እየቀነሱባቸው በጣም የተቸገሩ ብዙ ሰዎች እንዳሉ እናውቃለን። እና ይሄንን አንኤምፕሎይመንት ፎርም የሚባለው አለ አይደለ? እንግዲህ ስራ ላጡ ሰዎች መንግስት የሚያደርገው እርዳታ አለ አይደል? ያንን ከየት እንደሚያገኙ ፎርሙን የት መሙላት እንደሚችሉ እንዴት መሙላት እንደሚችሉ ያለውን ጠቅላላ ከሄዱን ያንን ኢንፎርሜሽን ከኛ ያገኛሉ። አድርጎ ለማያውቅ ሰው ጨለማ ነው፣ ከየት እንደሚጀምሩ እንኳን ማሰብ ይከብዳል። እና በጣም ደግሞ የእኛ ማህበረሰብ በጣም ጠንካራ ሰራተኛ ነው። እንዲህ አይነት አጫጭር መንገዶችን የመጠቀም ልምዱም የለንም እና ከመጠየቅ ጀምሮ ይፈራል የኛ ሰው። እና አበረታቶ ይሄ በሁሉም ሰው የመጣ ነው፣ ፎርሙን በመሙላት የምናግዝበት መንገድ እንኳን ቢኖር በዛ ሰዓት እንኳን ባይሆን በእርግጠኝነት በግላችን እንኳን የምንረዳበት መንገድ መኖሩን ነግረን ያልፋል፣ እንደዚህ ነው ፎርሙ፣ ከዚህ ነው የምታገኙት፣ ይሄን አይነት እርዳታ ታገኛላችሁ፣ ሙሉና በዚህ ተከታተሉ ብለን ያንን እንትን እንሰጣለን። የመጀመሪያው ነገር በእነሱ ብቻ እንደመጣ እንዳይሰማቸው ማድረጉ ነው። ይሄ በዓለም ላይ የመጣ ነገር እንደሆነ እኛ የራሳችን ኩራት ስላለን ማለት ነው። እና ግን ፎርሙንም በመሙላት ደግሞ ወዲያው የሚገኘውን እርዳታ ወዲያው ባይገኝም እንኳን ያለውን ደግሞ እስከሚደርስ ድረስ ደግሞ የቤት ኪራይ ችግር ቢኖር የምግብ ችግር ቢኖር ያለ ነገር የሚያስፈልጋቸው ምንድን ነው? ቻይልድ ኬር ሊሆን ይችላል። ጎን ለጎን ያንን አንኤምፕሎይመንቱን እየጠበቁ ደግሞ ሌላ በጎን የሚያስፈልጋቸው ነገር መኖር አለመኖሩንም በዛው እንጠይቃለን። የሚያገኙበትንም መንገድ ደግሞ በዛው እንጠቁማለን ማለት ነው። እኛ እንዳልኩት የእስቴት ውስጥ ያለውን ኢንፎርሜሽን በሙሉ እጃችን ላይ ስላለ በይበልጥ ለተጨነቀ ሰው ደግሞ ከየት ላንጣ ላለ ሰው እንደ ውጭ ሰው ሆነ ኢንፎርሜሽኑ እንዳለው ሰው መረጃው እንዳለው ሰው ሆኖ ስታየው ለእኛ ይቀላል መረጃውን ወደዛ ማስተላለፍ። እና በሚደውሉልን ጊዜ የሚያስፈልጋቸውን ነገር እነሱ በጠየቁን ብቻ ሳይሆን አልፈን ሄደን ጠይቀንም እንሰጣለን ማለት ነው። ያንን መረጃ ያ ነው የምናደርገው።
መልካም ሰብለ፣ በተለያየ ዘርፍ ሰዎች ከችግራቸው ጋር የተያያዙ ጥያቄዎችን በሚያነሱበት የሚሰጠውን አገልግሎት ነው የዘረዘርሽው። ቀደም ሲል ይስሐቅ ይሄ ንክኪ ክትትልና ምርመራ የሚባለውን አንተ የሕክምና ባለሙያም እንደመሆን እንደው ለኢትዮጵያን በሚጠቅም መልኩ አንድ ሰው ለቫይረሱ ሲጋለጥ እንዳይጋለጥ የሚችለውን ሁሉ እንዲያደርግ ትመክራለህ? አስቀድሞ በጥንቃቄም ብቻ የማያበቃም እና የሁሉንም ጥንቃቄ መፈለጉ ለቫይረሱ የተጋለጠው ሰው ብቻ ሳይሆን የሌሎችም ጥንቃቄ ለሱ ሁሉ እና ወሳኝነቱን ያየንበት የህመም አይነት ነው እና እንዴት ነው አንድ ሰው ለቫይረሱ ተጋልጦ ሲገኝ እንዴት ነው ክትትሉ የሚደረገው? ምናልባት ደግሞ የመጋለጥ እድል አለኝ ብሎ ያሰበውም ሰው ከምርመራ በመለስ የሚደረጉ ነገሮች ካሉ እንደ ሕክምና ባለሙያም ምናልባት በስራም በመደበኛው ስራህም የሚገጥምህም ከሆነ እስኪ እሱን አስረዳ ነው።
አዎ ትክክል ነው። እንግዲህ ይሄ ወረርሽኝ እንግዲህ በዓለማችን ላይ የተከሰተ ነገር ስለሆነ ቫይረስ ነው፣ ተዋሳያን ነው እና ከማንም ወደ ማንም ሊሄድ የሚችል ነው እና በጤና ባለሙያነት የምመክረው አንድ ሰው ለዚህ ነገር ከተጋለጠ በቤቱ ራሱን ለይቶ መቀመጥ እንዳለበት ይመከራል። ያም እንግዲህ በአሁኑ ጊዜ እስከ 2 ሳምንት አካባቢ ሊሆን ይችላል። መመርመሩ ዋናው ትልቅ ፋይዳ አለው። ምክንያቱም ያ ሰው ተመርምሮ ምናልባት ፖዘቲቭ ከሆነ ያው ያ ቫይረሱ እስኪጠፋ ድረስ በቤቱ መወሰን እንዳለበት እንመክራለን። ዋናው እኛ ማህበረሰብ ውስጥ እያየነው ያለነው ችግር አንዳንድ ሰዎች ምናልባት በዚህ በቫይረስ ከተጠቁም በኋላ ወደ ተለያዩ ቦታዎች እንቅስቃሴ ማድረጋቸውን አያቆሙም። ለምሳሌ በእምነት ቦታዎች እንደምናየው ይሄ ቫይረስ እያለባቸውም አውቀውም ባለማወቅም ሊሆን ይችላል እንደዚህ ሊመጡ የሚችሉም አሉ እና ያንን ቤታቸው ሆነው ራሳቸውን እንዲያስታምሙ እንመክራለን። ያው እንዳልነው ደግሞ ምናልባት ይህ ነገር በንክኪና በትንፋሽ የሚተላለፍ ነገርም ስለሆነ ከሰዎች መገለሉ እጃቸውን በደንብ በሳሙናና ውሃ መታጠብ፣ እዚህ ሀገር ደግሞ ሶሻል ዲስታንስ ደግሞ የሚሉትን ራሳቸውን መለየቱ፣ በባህላችንም ደግሞ እንደምታውቀው ሰላምታ እንኳን ስንሰጣት መተቃቀፍ መጨባበጥ አለና እሱንም ሁሉ ነገር ማሰብ አለብንና ከዛ ሁሉ ራሳችንን መለየት እንደሚያስፈልገን ነው የሚሰማኝና የምመክረው። ሌላም ደግሞ እንደዚሁ ምናልባት እንኳን ግዴታ ምግብ መግዛት መድኃኒት ማምጣት ቢያስፈልግ እንኳን እንዴት ነው ሌሎች ሰዎች ሊረዱን የሚችሉት ብለን ራሳችንን ጠይቀን ወይም ደግሞ ሌሎችንም ጠይቀን እንዲረዱን ማድረግ እንችላለን ማለት ነው። በዚህ እንግዲህ ወደ ሌሎች ላለማስተላለፍና የቫይረሱን ስርጭት ለመቀነስ ይቻላል ብዬ አምናለሁ። ሌላው ነገር ይሄ ኮንታክት ትሬሲንግ የተባለው ብዙውን ጊዜ የኛ ማህበረሰብ ስልኩም ሲደወል ከጤና ዲፓርትመንት ላያነሱ ይችላሉ። የዚህ አይነት ስልክ ከተደወለላቸው አንስተው የት እንደነበሩ ማሳወቁ እጅግ አስፈላጊ ነገር ነው። ለምን? ምናልባት ሳያውቁት እንኳን ከሌላ ሰው ጋር ተጋልጠው ወይም ደግሞ አጋልጠውም ከሆነ ያንን የጤና ዲፓርትመንቱ ተከታትሎ ለሌሎቹም ምክር እንዲሰጥና እንዲቆጠቡ ማድረግ ይቻላል ማለት ነው።
መልካም ሰብለ፣ ሌሎች ጥያቄዎችን ጨምሮ በቀጥታ በግል የምታያቸውን የታዘብሻቸውን ነገሮች ጨምረ ወደምንወያይበት ክፍል ይስሐቅን እናመስግንና ቀደም እየንጠቀምኩት በግል አጋጣሚዎች ውስጥ የሚታዩ አንዳንድ ሀሳቦችን ታጋሪናለሽ። አቶ ይስሐቅ ቱራ፣ ይህን በማህበረሰብ ውስጥ ለኮቪድ-19 የሚሰጥ አገልግሎት በማስተባበር በምትሰራውም ሆነ በሙያ የምታውቃቸውን ጨምረ ላካፈልከን ለጊዜ አመሰግናለሁ። ለጊዜ ይስጥልኝ።
እሺ፣ እኔም አመሰግናለሁ አሉላ።
አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው። ሲያክሊሉ መስኮቱ ሲከፈት ከታሪክ ማስታወሻው ለምሽቱ ያሰናዳውን ይዞ ቀርቧል።
የድሮውን የቀድሞውን የኢትዮጵያ ሬዲዮ የእሁድ ጠዋት ፕሮግራም 40ኛ ዓመት አስመልክቼ አንድ ዝግጅት ብቻ አቅርቤ ጠፋሁ አይደል? አሉና ለአንተም ሰላምታዬ ለአድማጮቼም ይቅርታዬ ይቅደምና እጅግ ብዙዎች የሚያስታውሱትን ዛሬም ጭምር የማይረሱትን ታዳጊው ኢንድሪስ መሐመድ በቃሉ ይደምራል፣ ይቀንሳል፣ ያባዛል፣ ያካፍላል። ሚሊዮን፣ ቢሊዮን፣ ትሪሊዮን ድረስ ይሄዳል ኢንድሪስ። እሱንም ያህል አልነበረም በወቅቱ በጊዜው የእሁድ ፕሮግራምንም በጣም ያስተዋወቀ አዲሱ አበበ ስለነበረ ይዞት የቀረበው ኢንድሪስ መሐመድ ነበረ።
ትንሽ ጊዜ 9000
እኮ የለም እኔም
አንድ ሚሊዮን ደግሞ ሚሊዮን ጊዜ ሚሊዮን አንድ ቢሊዮን ቢሊዮን ጊዜ ቢሊዮን አንድ ሲሊየን ሲሊየን ጊዜ ሲሊየን አንድ ኳትር የለም።
ኢንድሪስ ገና ልጅ ነበር። ዛሬ ግን በሕይወት የለም። ብዙ ነገር ተሞክሮለት ያ ነገር አልተሳካም። አዲሱ እንደሚገልጸው ግን ወዲያው አረፈ፣ ተለየ። እሱን ጨምረን እንግዲህ ዛሬ የፕሮግራሙ መስራቾች ገዳሙ አብርሃና ታደሰ ሙሉነህን እንዲሁም ከዝግጅት ክፍላችን ታምራት አሰፋንና ነጋሽ ግዛውን ማስታወስ የግድ ይላል። በእርግጥ ሌሎችም አሉ። እነዚህ ባለሙያዎች ከተለዩን ብዙ ዓመታት ተቆጠሩ። ብዕረኛው ዘለሌ ዘግንፍሌ፣ ጋዜጠኛው መርሻ የሐዘን አበበ ማለት ነው። እንዲሁም ሽጉጤ ቲመርጋ መምህርና ገጣሚ ነው። እሸቱ ተፈራ ነው። እሱ ደግሞ ዳንዴው ሰርቤሎ ዘስድስት ኪሎ በኢኮኖሚ በማኅበራዊ በፖለቲካ ጉዳዮች ላይ ይጽፍ የነበረ ነው። እሱም እንደዚሁም ደግሞ ተርቡ ኮስትር በኋላም ደግሞ በጦጵያ መጽሔት ላይ ጸጋዬ ገብረ መድን አርያ እያለ ይጽፍ የነበረው አንጋፋው ጋዜጠኛ ሙሉጌታ ሉሌ። እነዚህን እና በተለይም በቴክኒክ ክፍል በኩል አብረውን የሰሩትን ሁሉ እንዴት እንረሳለን? ዛሬ ልክ በህሊና ጸሎት እንደምናስታውሳቸው ያህል አድማጮችም ለጥቂት ደቂቃዎች በታስቧቸው ትዝ ይለኛል። በሌላ በኩል ደግሞ ገጣሚ ንጉሱ ረታ እንዲሁም ደግሞ በደብረ ብርሃን ዙሪያ የነበሩትን ያሉትን ያንኮበርንና ያንጎለላን ታሪካዊ ስፍራዎች በብዕሩ ሲያስጎበኘን የነበረው የደብረ ብርሃን ከተማ ልማቱ መላኩ ደምሴ እነዚህ ሁሉ አብረውን ነበሩ። ይህን የምላችሁ ገሰሰ ኪዳኔ ይለኔ ነበረው አዝናኝ ገጣሚያችን ገሰሰ ኪዳኔም ሌሎችም ይኖራሉ ረስቼ ይሆናል ይቅርታ ጠይቃለሁ። እስኪ ወደ ታዳጊው ድሪስና ወደ አዲሱ ለመልሳችሁ
ጀመር። የሂሳብ አዋቂው ወሎየው እንድሪስ መሐመድ ከርሱ ጋር የነበረኝ ውይይትም ድንቅ ነበር። ብዙ አድማጮችም በዚያ ያስታውሱኛል።
እኔ በልጣለሁ ወፍራም ጠይቁኝ።
ሌላ ልጠይቅ 144 ሲካፈል 12
144 ለ12 12 12 ይደርሳችኋል።
46 ሲባዛ በ9
ጊዜ 9000
ቆይ የለም እኔም
አንድ ሚሊዮን ደግሞ ሚሊዮን ጊዜ ሚሊዮን አንድ ቢሊዮን ቢሊዮን ጊዜ ቢሊዮን አንድ ሲሊየን ሚሊዮን ጊዜ ሲሊየን አንድ ኳትር ይልየን
ቆይ እኔም ጠይቅህ ነው የምትመልስልኝ። እንግዲህ 46 ሲባዛ በ9
46 ጊዜ 9 414
414 ልክ ነው። 414 እስቲ ለሶስት አካፍለው
414 ለሶስት 138 138
414 ለሶስት ሲካፈል ልክ ነው 138 ይደርሳል።
ያን የመሰለ ጭንቅላት በወቅቱ በነበረው ንዝህላለ መንግስት ቸልተኝነትና ያለ እነሱ አገር ሌላ አገር ያለ በማይመስላቸው የአሜሪካ ኤምባሲ ኃላፊዎች ክፋት መና ሆኖ ቀረ። ኢንድሪስ የሚጥል በሽታ ኤፒለፕሲ ሰለባ ሆኖ ከኖረ በኋላ እዚያው ኢትዮጵያ እንዳይሆን ሆኖ ህይወቱ አለፈ። አላህ ነፍስህን በጀነት ያኖራት ኢድሪስዬ።
የዛሬ ፕሮግራሜን እንግዲህ እዚህ ላይ ላብቃ። በሚቀጥለው ሳምንትም እንዲሁ አለፍ አለፍ ይያልኩ አንዳንዶቹን የፕሮግራማችን ተሳታፊዎች የነበሩትን ለማስታወስ ሞክራለሁ። ደህና እንቆይ።
ንጉሴ ለዝግጅቱ አመሰግናለሁ። የኮቪድ-19 ነገር የሩቅና የሚያስደነግጥ አዝ ብቻ አይደለም። በቅርበት የምናውቀውን አንድ ሰው አለያም ከቤተሰብ አባል አንዱን ሲመለከት ያ በሩቅ ብቻ ስናስበው የነበረ እጅግ የተጋነነ አዝ የገዛ ፈተናችን መሆን ይጀምራል። የብረታ አሳሳቢነቱን ይዞ ድንገት ከቤታችንም ይዘልቃል። ቀድም በማህበረሰብ አገልግሎት አይተዋወቅናት ስብለ ድምሴ አሁን ደግሞ ለብዙዎች አንዳች ቁም ነገር ያጨብጥ ይሆናል በሚል ከገዛ ፈታኝ ገጠመኞቿ ጋር ልታጫውተን ተመልሳለች።
ደም ብዬ ለየት ያሉ የግል አጋጣሚዎችም ብያለው። ይህ ወረርሽኝ ምናልባትም በዚህ ሰዓት በኢትዮጵያም በሌሎችም አካባቢዎች ሆኖ ይህን ውይይታችን የሚከታተሉ ይህን ፕሮግራም የሚከታተሉ የሚጠቅሙ የግል አጋጣሚነትን ተራሱ መረጃዎችን ለመስጠት እድል ይሰጠናል ብዬ ተስፋ አደርጋለሁ። አንዳንድ ጊዜ ብርቱ ጥንቃቄም ተደርጎ የሚገባንንም አድርገን የማህበረሰብ እዳ ይመስላል እና ቀደም ብዬ እንደገለጽኩት ሁላችንም ስንጠነቀቅ ነው ሌላ ሰው የሚድነው እንደሚባለው በአንድ ወይ በሌላ መንገድ የመጋለጥ እድል ይኖረናል። ተጠንቅቀንም ግን ብቸኛው አማራጭ መጠንቀቁ መሆኑን ብናውቅም አንቺ በቅርቡ ከቤተሰብሽ ጋራ ሁለት ታዳጊ ልጆች ባለቤትሽ እና አንቺ ለኮቪድ ተጋልጣችኋል። ይሄን እየረዳሽ ባለበት ሁኔታ ውስጥ አንቺም ራስሽ ተጎድተሽ ለቫይረስ ተጋልጠሽ ቤተሰብሽም ተጋልጦ ግን መልካም ሁኔታ ውስጥ ነው ያላችሁት። ትልቁ ዜና ደስ ይላል። እንኳን በሰላም ሁለታችሁም ልጆቻችሁንም ጨምሮ በጥሩ ሁኔታ አገኘናችሁ። እስኪ ንገሪን መቼና እንዴት ለቫይረሱ ተጋለጥኩ የሚለው ከባድ ነው። በምርመራ በክትትል የሚደረገውን ቀደም ብለን የተጫወትነውን የተነጋገርነውም እንዳለ ሆኖ ከባድ ነውና እንዴት ነበረ ለቫይረሱ መጋለጣችሁን እንዴት አወቃችሁ? ማን መጀመሪያ ከቤታችሁ ለቫይረሱ መጋለጡ ታወቀ? ሌሎችንስ ነገሮች እንዴት ተረዳችሁ?
እሺ፣ አመሰግናለሁኝ። ያው በሽታው የምንጋራው ነው፣ ሁሉም ሰው የሚጋራው ነው የሚመስለው። ግን ደግሞ የምንወጣበት መንገድ በግድ የምንሆነው እየሆነ ነው ያለው እና ትንሽ እሱ አስቸጋሪ አድርጎት ነበር። እኛ መጀመሪያ የታመመው ባለቤቴ ነው። ከሱ ከታሞ እርግጠኛም አልነበርንም እሱ ይሁንም አይሁንም። በአሁኑ ወቅት ደግሞ የምርመራ ቦታ ማግኘትም ትንሽ አስቸጋሪ ነበር። እንደውም አሁን ያለፈው ሳምንት ሁለት ሳምንት አካባቢ ጀምሮ እንደዚህ በብዛት ምርመራ የሚሰጥባቸው ቦታዎች ስለተከፈቱ ነው እንጂ በራሳችን የሕክምና ጣቢያ ውስጥ ለማግኘት በጣም አንድ ሳምንት መጠበቅ ነበረብን በቀጠሮ ደረጃ እና ለእሱ ምርመራ እየጠበቅን እኔ በመካከል እንደ ጉንፋን አይነት ስሜት ተሰማኝ። እንዳልኩት ይሄ ለሰፊው ማህበረሰብ የተከፈተ የምርመራ ጣቢያ ሲጀመር ያንን ለማድረግ በአራተኛው ቀን ለመመርመር ቻልን ማለት ነው። እሱን ለማስመርመር ባለቤቴን ለማስመርመር ስንሄድ ቦታ ስለነበራቸው ሁላችንም ተመረመርን። በአጋጣሚ የእኛ መመርመር እንደው ምን ይገኛል በሚል ነው እንጂ የእኔም ስሜት በዛ ወቅት ላይ ብዙም የተጋነነ ስላልነበር እንትን አልነበረኝም፣ ፍርሃት አልነበረኝም። ለማወቅ ያህል ብለን ነው የሄድን የነበረው ማለት ነው። እሱ ነበር እስከዛ ድረስ ታሞ የነበረው። በ24 ሰዓት ውስጥ ነው መልሱን የሰጡን። በ24 ሰዓት ውስጥ አራታችንም ላይ ቫይረሱ እንደሚገኝ ነገሩን። በጥሩ ነገር ብዬ የማስበው አራታችንም ብንሆንም ልጆቻችን ምንም አይነት የህመም ስሜት አልነበራቸውም። እስካሁንም ምንም ነገር የለም ሁለታችን ላይ ነው እንጂ እነሱ ላይ ምንም አይነት የህመም ስሜት አልታየም። ምንም የተለየ ነገር አልነበረም እነሱ ላይ። እንደውም በአንድ በኩል ሳስበው ለእኛ ጥሩ ሆነልን። እነሱ ባይሆኑ እና እኛ ሆነን ቢሆን ኖሮ እነሱን ደግሞ ለእነሱም ኬር የሚያደርግ ሰው መፈለግ ይኖርብን ነበረ እና ያንን ማድረግ አላስፈለገንም። አንድ ቤት ውስጥ ነው ሁላችንም ያለ ነው። አራታችንም አንድ ላይ ሆንን። ከሌላው ዓለም ነው የተገለል ነው እንጂ ራሳችን አብረን ሆነን አለፍ ነው ማለት ነው። እንደሱ ነው የሆነው። መጀመሪያ ባለቤቴን የታመመው የሚገርመው እሱ ከቤት ነው የሚሰራው። እንግዲህ እኔም በጣም የተወሰነ ግንኙነት ቢኖረኝም ከሰው የምሰራበት ቦታ ግን ይህን ያህል የምፈራውና እንትንም አድርገው አልነበረም። እንዳልኩት መጀመሪያም ህመሙ የታየው እሱ ላይ ነበረ። በታመመበት ወቅትም እኛም እርግጠኛም ስላልነበርን በዛም ላይ ባይሆንም እንኳን ለመጠንቀቅ ሌት ሆኗል ብለን ያሰብነው፣ ምክንያቱም እሱ ተይዞ ከሆነና ምልክቱን ማሳየት ከመጀመሩ 48 ሰዓት በፊት አብረን የነበርነው። ስለዚህ ከተነካካን ኦልሬዲ ተነካክቷል በሚል እንትን ነበር የነበረን። እውነትም እንደዛ ነው የሆነው እና እንደዛ ነው የኔ ልምምድ ከዚህ በሽታ ጋር በአሁኑ ወቅት ማለት ነው።
ሰብለ፣ ልጆቻችሁም እንዲሁ በተመሳሳይ ለቫይረሱ መጋለጣቸውን ገልጸሽልናል። ነገር ግን ምንም አይነት የህመም ምልክት አልታየባቸውም፣ አሁንም የለም። እናንተ ደግሞ ያን የቆይታ የሚደረግበትን የ15 ቀን ጊዜ እያለፋችሁ ነው፣ ተሽሏችሁ እየወጣችሁ ነው። አንቺ ጥንቃቄ የምታደርጊ መሆን ብቻ ሳይሆን ከሰዎች ጋር የሚኖርሽ ግንኙነት ውሱንነት፣ ባለቤትሽ ደግሞ ሙሉ በሙሉ ከቤት የሚሰራ እንደመሆኑ የመጋለጥ እድሉ ከየት የመጣ ይመስልሻል? ልጆቻችሁ ትምህርት ቤት ይሄዳሉ? በልጆችም በኩል ምንም ምልክት ሳይኖረው ወደ ወላጅ አስተላልፎ ወይም ደግሞ አንድ ሰው ወደ ሌላ አስተላልፎ ምልክት ሳይኖረው የሚኖርበትም ጊዜ አለና ትልቁ ትምህርት የሚገኝበት ምን ይመስልሻል? እስካሁን ለመረዳት የቻላችሁት ነገር ካለ
እንግዲህ እኔ ወደኋላ መለስ ብዬ ሳስበው እንዳልኩት ምንም የተለየ ከሰው ጋር የምንገናኝበት እንደዚህ አይነት አጋጣሚ ብዙ አልነበረንም። ከዛ በፊት በነበሩት ሳምንታት ጊዜያት ማለቴ ነው። የምንጠራጠረው ልጆቹ ትምህርት ቤት የሄዱ ስለነበር በሳምንት ሁለት ቀን ትምህርት ቤት ይሄዱ ስለነበረ እንደውም የኛ በታመምንበት ሳምንት አንድ ሳምንት ቀደም ብሎ ያንደኛዋ ልጃችን ትምህርት ቤት ቁጥሩ በጣም እየጨመረ ስለሆነ ይዘጋል ተብሎ እንትን ወጥቶ ነበር መረጃ ተነግሮን ነበር ማለት ነው እና በዛው ተመሳሳይ ሳምንት ውስጥ ነው ያንደኛዋ ልጃችን ትምህርት ቤት የተዘጋው እና የኔ ጥርጣሬ ነው ካለውም ካየሁትም ነገር ተነስቼ የራሴንም ጥንቃቄ አጠገብ ያሉትንም ሰዎች ባለቤት የሚሰራበትን ሁኔታ ከማሰብ ተነስቼ ምናልባት ከትምህርት ቤት ይሆናል የሚለው ነገር ነው የታየኝና በጣም አጉልቼ ነገሩን እንዳስበው ያደረገኝ ደግሞ ማለት መጠንቀቅ ለካ ለራስ ብቻ አይደለም የሚለውን መረምትን መልእክት ብዙ ሰው የተረዳ አይመስለኝም። እኔ ምንም አልሆንም ምንም አይመጣብኝም ከማለት ቀጥሎ እኔ ግን ለሰው አመጣለሁ የሚለው ላይ ማተኮር እንዳለብን የተሰማኝ ከዛ በኋላ ነው። በርግጠኛ ነኝ ልጆቹ ባሉበት ከራሴ ልጆች ጀምሮ ሙሉ በሙሉ ማስካቸውን አድርገው ተጠንቀቀዩ ላሉ ብዬ ማመን ይከብደኛል። እነሱ ቢጠነቀቁ ሌሎች ልጆች አይጠነቀቁም። አንድ ክፍል ውስጥ ነው የሚውሉት እና ምንም ቢሆን በሳምንት ሁለት ቀንም ብቻ ቢሆንም የሚሄዱት ለመጋለጥ ብዙ ከ15 ደቂቃ በላይ ስለማያስፈልጋቸው ከዛ የመጣ ነው ብዬ ነው እኔ የምገምተው። የኔ እንዳልኩት ግምት ነው። ኤምዲኤችን በደወለልን ጊዜ ይሄ ነው ብለው እነሱ ትሬስ ያደረጉልን ነገር የለም። የነበርንበትን ያገኘናቸውን ሰዎች እንዲጠየቁ ምንም ነው ያላገኙት ያገኘነው ሰው ስላልነበረ ማለት ነው እና እርግጠኛ እስከ ለመሆን ቅርብ በሆነ መንገድ ከትምህርት ቤት የመጣ ነው ብዬ ነው የማስበው።
ሰብለ እንግዲህ በህመም ውስጥ አሁን ደህና ብትሆኑም ባለቤትሽም አንቺም ጤናማ ሁኔታ ውስጥ ብትሆኑም ህመሙን በውስጡ በህመም ውስጥ አልፋችኋል እና ህመሙ በነበረ ጊዜ ምን ነበር? ከሰው ወደ ሰው ይለያያል የሚታየው ምልክትም ብርታት እና እስካሁን በታዘብ ነው ምን አይነት ሁኔታ ነበራችሁ? ባለቤትሽም አንቺም ምን ይመስል ነበር?
በጣም ከሰው ወደ ሰው እንደሚለያይ የእኛ ቤት ውስጥም በደንብ አይተነዋል። ለምሳሌ ባለቤቴ ሳል ነበር ያስለው ነበር፣ ትኩሳትም ነበረው። እኔ ሳልም ትኩሳትም አልነበረኝም። የእሱ ራስ ምታት አልፎ አልፎ ነበረው፣ እኔ የማያቋርጥ ራስ ምታት ነበረኝ። ከዛ ውጭ ደግሞ ምናልባት አንድ የሚያደርገን ቁርጥማት ነው። ቁርጥማት ሁለታችንም ሰውነት የመቆርጠም ስሜት ሁለታችንም ላይ ነበረ። እሱ የምግብ ጣዕም አላጣም፣ ጣዕምና ሽታ ያውቅ ነበር። እኔ እስካሁን ምንም አላውቅም፣ ጣዕምም ሽታም ምንም ነገር አለኝም ያለሁት እና እውነት ነው ከሁለታችንም ይለያያል። እንዳልኩት ቁርጥማቱ ብቻ ነው ተመሳሳይ ስሜት የነበረን ሁለታችን መካከል እንጂ በተመሳሳይ ሰዓት ተመሳሳይ ቤት ውስጥ ሆነን ተመሳሳይ ቦታ ላይ ሆነን አንድ አይነት አልነበረም እንትናችን ስሜታችን የነበረው። እንዳልኩት ቁርጥማቱ አይ ቲንክ የጋራ የምንለው እሱን የነበረው። ከባድም ነበረ ቁርጥማቱ፣ ትንሽ ደስ የማይል ስሜት ነበር የነበረው። የሆነ መገለጽም ለመግለጽም ትንሽ ይከብዳል፣ ምናልባት በድሮ ቋንቋ ካልሄድንበት በስተቀረ ይሸቀሽቀኛል ምናምን ሲባል ለካ ቀላል እንትን አይደለም ማለት መግለጽ እያቃታቸው ነው ለካ በጣም እንትን የሚያደርገው እና ይቆረጥመኛል ሲባል ቀላል ስሜት አይደለም፣ በቂ አይደለም። የእውነት ነው የሚቆረጥመው እና በቃ ድሮ እንደዚህ የምንስቅባቸው አማርኛዎች ለካ እነሱ እንዲህ ተሰምቷቸው ነው እኔ ያልኩት። በቃ እኔ በበኩሌ ማለትም
አመሰግናለሁ በድጋሚ እግዚአብሔር ይስጥልኝ።
ለእኛም እድሉን ስለሰጠህን በጣም እናመሰግናለን። ሁለታችንም እግዜር ይስጠልን።
ወደ ራዲዮ መጽሔት ታዳሚዎች ቀደም ብለን የጀመርነው ውይይት ተከታይ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች ህይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀመርነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየናቸው ሁለቱ እንግዶቻችን የአእምሮ ሕክምና አዋቂዎቹ ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ አሁን ደግሞ በዚህ ባስተዋወቅነው ርዕስ ላይ አወያይ ሐሳቦችን ይፈነጥቃሉ።
አፍጫፉን የነካችሁት አንድ ሐሳብ ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን፣ አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርምና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ-19 ያው ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበው አሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ፣ ለዚያም ጊዜ ያልነበራቸው፣ በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት፣ በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ ዓመትና ሁለት ዓመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
ጉዳቱ እናንተ ጋር በሰፊው ታይተዋል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት፣ ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ እንደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበር እና አውሮፓ ነው ብዙ የምመላለሰው እና ቤተክርስቲያኖች ወደ ሚዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት ዕድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የሥነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ፣ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበርና ብቻ በአጠቃላይ የስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ ሜካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂየስም ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የእኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለ ነው እና ወደ እኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ከስርዓት ለውጥ ጋር ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት አስርተ ዓመታት ከነበረው በተሻለ ሁኔታ መሆኑ በአንድ በኩል ለጊዜው እያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም ወደ አንድ ጽንፍ ሄጄ የለም እኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳያዘናጋ ብዬ ተናግሬ ነበርና ወልጊዜ እናገራለሁ። ስለዚህ እነኚህ ነገሮች ስናይ ፕሮፌሰር ዮናስ ቢናገር ያልኩበትም በዚህ ምክንያት ነው። እናንተ አገር ያለው ስለ ህይወት በአሁኑ ሰዓት የሁሉ ሰው ይቺ በአይን የማትታይ ቅንጣት የቅንጣት የሆነች ቫይረስ መጣ ይሄን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ኢሪቴት እያደረገው ስሜቱን ምንድነው የሚባለው ለማደባለቅ ፈልጌ ነበር የታገልኩት። ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን እንግዲህ ወደ እኛ ሀገር እንዴት ታመጣዋለህ ስባል ገና ጀማሪዎች ብንሆንም ካለፈን እሰየው እንዲሆንልኝ እምጸልያለሁ። ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር ተዘናግቶ ከማለቅ ረዶ መትረፍ ብዬ ነበር። ረዶ መራድ ማለት በጣም ከመጠን በላይ መፍራት ከሆነ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም እንዲህ ተራራ ላይ የምኖርና ወይም እንደ አይነት አልትራቫዮሌት ያለበት ሀገር ምኖር ነኝ ብሎ እንደው የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናክቶ በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈልጊ ነው ብያምናለሁ። እንግዲህ ስፒሪቹዋል ህይወት ምለው ይሄን ነው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቀናባሪ አሉላ ከበደ በዚሁ ተሰናበትኩ። ሰላም ደህና አደሩ።